go. Bambino Tiefling.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አምሽታችኋል። የእሁድ ምሽት ጥቅምት 15 2013 የንቃት ፕሮግራም ጀምሯል። ኤደን ገረሙ ነኝ። አብራችሁን ቆዩ። ይፍታሄ ማን ያዘዋል ይሰኛል የዛሬ እንግዳይ ነው። በሙያው ደግሞ ከመቀሌ ዩኒቨርሲቲ በመህንድስና ተመርቋል። ነገር ግን ስራው ህንጻ ማነጽ ሳይሆን ስብዕናን መገንባት ነው ይላል። የኩል ሁለንተናዊ እድገት ማዕከል መስራችና አሰልጣኝ ሲሆን በእነዚህ ሁሉ ሂደት ውስጥም ተማሪ እንደሆነ ይገልጻል። ይፍታሄ ዓለም አቀፍ የዮጋ መምህርም ነው። ምሉ ስለሆነ አኗኗር ወይም ማይንድፉልነስ ተነጋግረናል። ይፍታሄ ወደዚህ የህይወትና የአኗኗር ዘይቤ እንዴት እንደገባ ከልጅነቱ የሚያስታውሳቸውን ነገሮች በመጫወት ቆይታችንን ጀምረናል። ይፍታሄ
ዲያስትራሎጂን ከልጅነቱም ጀምሮ እንቅስቃሴ ላይ ብዙ አዲስ ነገሮችን የሞከር ከምን ይልቅ እንዴት እንግዲህ ጥያቄዎች ደግሞ ነገሮች እንዴት እንደሚሰሩ የማወቅ ፍላጎት ሰፊ ነው እና ብዙ ቤት ውስጥ ያሉ መጠቀሚያዎችን ሰብሮም ወይም ከፍቶም የማየት ነገር በጣም ትልቅ ነበር። ከፍተኛ ነበረ። ያው በእድገት ውስጥ ውጫዊ ነገሮችን ከፍቶ ወይም ደግሞ ምንነትና እንዴት ከማወቅ ጥያቄ ሰፋ ብሎ ወደ እኔ ወደ ራሴ ተመለሰና ራሴ ላይ አካላዊ፣ ስሜታዊ፣ አእምሯዊ እንቅስቃሴን ሞር የማወቅ ፍላጎት እኔ ራሴ እንዴት የሚሰራው እንዴት ነው የምከወነው እንዴት ነው የህይወት እንቅስቃሴ የሚገራው የሚሄደው የሚለው ጥያቄና ስሜት እየሰፋ ሄደ። ከዛም ነው እንግዲህ መልባት በብዙ አመት የህይወት ጉዞ እና ቅስቃሴ ውስጥ ወደዚህ ሰብአዊ መብትና ወደሚባለው እሳቤ የመጣሁት። ሌላው መልባት አስተዳደግ ወስተዳንድ ቅኝትን ተሞክሮ ከእናቴ ጋር የነበረኝ ግንኙነት ነው። ብዙ ጊዜ ትምሴት ሄጄ ስመጣ መልባት ልጅ እያለሁ ራሱ ገና ኬጂ በጣም ትንሽ ተማሪ እያለሁ ትምህርት ቤቱ ዬ ስመጣ የምጠይቀኝ ነገር መልባት እንዳጠና ሳይሆን እንዳስጠናት ነበር። እሷን እና የተማርኩትን ነገር እሷን ለማስጠናት እሷን ለማስተማር በቃ በጣም ደስ የሚል እና ስሜት የሞላበት ፍላጎቴን ይዤ ነው ወደ ቤት የሚሄደው እሷን ለማስተማር። ስለዚህ ሁሉ ጊዜ እሷን ለማስተማር የሚሄድበት ሁኔታ ትምህርት ቤት ሲሆን በጣም ንቁ ተሳታፊ ወይም ደግሞ ንቁ ተማሪ እንደሆነ አድርጎ ነበረ። ስለዚህ አንዱ እንግዲህ ከእናቴ የወሰድኩትን የነገሮችን የመማር ፍላጎት አሁንም በተለያየ ክፍል ስልጠናዎች ላይ ራሴን ሰዎች ጋር ወይም ትምህርቶች የመማራቸው ነገሮች ለማጋራት በሰፊው እንድንቀሳቀስና ታታሪነትንም እንዲሁም ፓሽንና ሁለትንም የያዘ ተማሪነትና አስተማሪነትን እንግዲህ እንድቃኝ አድርጎኛል ማለት ነው።
አሁን አንተ ያለህበት የስራ ዘርፍ ሰብአዊ ምህንድስና ነው ብለኸኛል እና ግን እዛ ውስጥም ከመሄዴ በፊት አንተ በራስህ ራስህን ማዳመጥ ራስህን መፈለግ የጀመርከው መቼ ነው እና እንዴት?
በዚህ ቀን ነው ብዬ በዚህ ቀን ቆጥለት አጋጣሚ አይደለም። እንግዲህ በጥቅሉም ሳየው እና በነበሩ የተለያዩ የህይወት ጉዞዎች የህይወት እንቅስቃሴዎች ላይ ማስተውላቸው ወይም ደግሞ ለራሴ መመልከቻ በር አጋጣሚ ነበሩ ምላቸው የተለያዩ ህይወት ተሞክሮዎች ላይ ነበሩ። ምናልባት አንድ ትንሽ ነጥሮ ወጣሉ ከምላቸው ውስጥ የአርምሞ ስልጠና ወይም ደግሞ የአርምሞ ማዕከል ነበረ አዲስ አበባ ውስጥ። እዛ በልጅነት የሄድኩበት አጋጣሚ አንዱ ምናልባት እንደ ገመድ ወጥቼ የማስታውሰው ወደዚህ ሊሆን የደፈረን በአስተውሎቴ እንዳሳደግ ያደረገኝ አጋጣሚ ነው እና እዚህ አይነት የተለያዩ በአስተውሎትም የተገሩ እንዲሁም ደግሞ አንዳንድ የክሽት እንቅስቃሴ ጋር ሳላስተውላቸው የሚመጡም ተሞክሮዎች አሉ። ያው በዛኛውም በዚኛውም ወደ ራስ ማስተዋል ወይም ራስን መመልከት የሚባሉትን በሮች እንዲሁ በህይወት ጊዜዎች በህይወት ጊዜ ውስጥ እንድከፍት ወይም ደግሞ እንዳስተውል አድርገውኛል ተሞክሮዎች።
በዩኒቨርሲቲ የነበረህን የምህንድስና ትምህርት ጨርሰህ ከወጣህ በኋላ መሀንዲስ ከመሆን ይልቅ አሁን ያለህበትን ዘርፍ ስትመርጥ የነበረው ሂደት ምን ይመስል ነበር?
ከዩኒቨርሲቲ ተሞክሮች አንዱ ጎላ ብሎ ማስታውሰው እኔ ላይ መቀየር የምፈልጋቸው ነገሮች ሰው እንዴት ነው ማስተማር የሚችለው ብዬ ራሴን ቻለንጅ አደረግ ነበረ። ምሳሌ አንዱ በራስ መተማመን ወይም ደግሞ ሰው ፊት ቆሞ ማውራት የሚባለው ይዘት ነበረ። ምናልባት በጣም በተማሪ ደረጃ ያለሁኝ ፈሪ ደንባራ ተማሪ ነበርኩኝ። ወይም ፊት ለፊት ወጥቶ ማውራት ወይም ደግሞ ሀሳብን የመግለጽበት የምፈልገውን ያክል አልነበረም። ወይም ደግሞ እንዲህ ድንግጥ የምል አይነት ሰው ነበርኩኝ። ስለዚህ ራስን መግራት ወይም በራስ መተማመን የሚባለው ባህሪ በጣም የምፈልገው ነገር ነበረ። እሱን ለማዳበር የወሰዱት አንዱ መንገድ ምንድን ነው? በራስ መተማመን የሚባለውን ባህሪ ለማሰልጠን ተንደረደርኩኝ። እና ዩኒቨርሲቲ ያለው ፖስት አድርጌ ጠቅ በራስ መተማመን ስልጠና ብዬ ትልቅ አዳራሽ እንዲሰጠኝ ጠየቄ። ዩኒቨርሲቲ ውስጥ ሶስት ሰዎች ነበር የመጡትና ያንን አጋጣሚ በረንድ ከውስጤ በቃ ለማድረግ ፈልጌ፣ ግን ውስጤ በጣም ተበትቷል፣ ድንግጫለሁ፣ ልብ ምት በጣም ከፍ ብሏል። እና እንደውም አስታውሳለሁ በጣም ስላልቻልኩ ያለውን ስሜት ወደ ጀርባ ሄጄ አስመልሼ ላይ የተመለስኩት ያን ያክል ድንጋጤና ከራስ ጋር የነበረ ፍትጊያ ውስጥ ነበርኩ። ከዛ ግን ከአንድ ሁለት ወር በኋላ ሶስት ሰው የመጣበት አዳራሽ ውስጥ በመቶ የሚቆጠሩ 180 ሰው በላይ ተቀምጦ የተወሰኑ ሰዎች ቆመው ስልጠናቸውን መታደም ጀምረው ነበር። እና ከዛ ወር በወር እያደገ ና ምናልባት ከተማ ውጪ ወይም ከዩኒቨርሲቲ ውጪ ብዙ ስልጠናዎችን የሚመርኩበት ጊዜ ነበረ። ሌላው ያው እዛ የተማርኩት ማርክቸር ወይም ኪነ ህንፃ ሙያ እየዋለሁ ብዬ አላስብም። ሰብአዊ በሆኑ ሳይንሶች እና ሰብአዊ ሴቶች ጋር በማገናኘት ነው ወደ ሰው ሰብአዊ ምንድን ያመጣሁት። ና ፊልም ምህንድስናውን የሰራሁበት ነው። የምህንድስና ዘርፌ ግን ህንፃ ሳይሆን ሰው ነው። ለዛ ነው
ኢትዮጵያ ውስጥ ምህንድስና ትልቅ ዘርፍ ነው ተደርጎ የሚወሰደው። እና ከዛ አኳያ መሀንዲስ እንድትሆን ከአካባቢ የተደረገብህ ተጽዕኖ ነበር ወይ? አንተም ደግሞ ከገቢም አኳያ ሊሆን ይችላል ከሁኔታዎች አኳያ ተነስተህ ያንን የስራ ዘርፍ እንድትይዘው ከውስጥ ጋር የታገልክበት ሁኔታ ነበር ወይ?
ልክ ነው። ቀላል አልነበረም። ምናልባትም በማህበረሰብ ደረጃም እንዲሁም ደግሞ ከሙያም አንጻር ብዙ ሰው ምናልባት የሚፈልገው አይነት ሙያ ነበር ያኔ ስንገባ ወደ አርክቴክቸር ዲፓርትመንት ወደ 150 ሰዎች ነበር የተፈተነው። ከዛ ውስጥ 30 ሰዎች ብቻ ነፍሰን የገባ ነው። እና ያው ፉክክር የበዛበት ዘርፍም ነበረ። ከዛ በኋላ ግን ውስጥ ያለ በጣም ፓሽን ፍላጎት ወደ ሰው ያደራ ነበረ። ከዛ ከወጣውም በኋላ አብዛኛው ሰው ቤተሰብም አካባቢም ጓደኞችም የሩቅ ሰዎችም እንዴት ነው ይህንኛ ትምህርት በጣም ጊዜም ያሳለፍክበት ተፈላጊ የሚባልም በጣም ደግሞ ከሙያም አንጻር ብዙ ሰዎች የሚፈልጉት አይነት ሙያም ነው እና እንዴት ነው ማትሰራበት የሚል ብዙ ጫና ነበረ። ለአብዛኛው ሰው ቀላል ውሳኔ አልነበረም፣ ወይም ደግሞ እንዲህ የተቀበሉት ነገር አልነበረም። ምክንያቱም አሁን ውስጥ ያለው ፍላጎት በጣም ከዛ የባሰ የሚነድበት ሚሳስለ ነበረ። በአብዛኞቹ ተጽዕኖዎች ውስጥ ወይም ደግሞ ይዘቶች ውስጥ አልወደኩም ነበረ። በእርግጥ ነው እነዚህ ሰዎችም ለእኔ ጥሩ ማሰብ አይደለም፣ ያው ለእኔ ጥሩ ማሰብ ግን በሚያዩት መንገድ በመስሉ የሚታያቸው መነጽር ነው የምሳሌ ነገሩ። እኔ ደግሞ ምናልባትም ሌላቸው መነጽሮችን አይቼም ስለነበረ ደግሞ ሊሆን እንደሚችልም ስለማስብ መነጽሮች ይቀያየርኩኝ። በብዙ ሁኔታ ህይወቴን እንቅስቃሴ ምናልባትም ደግሞ ያለም የሰዎችን እንቅስቃሴ ለማስተዋል ሞከር ስለነበረ ከእሱ አንጻር ያው ተጽዕኖ ነበረው፣ ከባድ ነበረ። ከገቢ አንጻር የመጀመሪያዎቹ አመታት አመርቂ በሚለው ሁኔታ ስራ አልነበረም። ከራሴ ገንዘብ እያወጣው ኢንቨስት ማድረግበት ጊዜ ነበረ። ብዙ ጊዜያትን ምናልባት ከራሴ ጋር ግብግብ የፈጠርኩባቸው ጊዜዎች ነበሩ። ግን ሁሉም ግብግብ ወይም ጫናውም ወይም ደግሞ ትግሉም የሆነ ውስጣዊ ሙሌት ነበረው። ሁሉ ጊዜ የተሻለ ቻርጅ ወይም የተሻለ ባትሪ የሆነ ወደሚቀጥለው ደረጃ ወይም ደግሞ ወደተሻለ ራስን ማስተዋል እንዲሁም ደግሞ ብዙ ሰዎች ወደዚህ ውስጣዊ ቅኝት ወይም ወደ ተሻለ ውስጣዊ ልምዶች እንዲገቡ የማድረግ ፍላጎት ነበረ። ከሁሉም በላይ ደግሞ እኔ ስልጠናዎችን ሰጥቼ ሰዎች ላይ የማየው ለውጥ፣ ሰዎች ላይ የማየው ደስተኝነት ትልቁ ክፍያ ስለነበረ ቫሊዩ ወይም ደግሞ እሴቱ ትልቁ የህይወቴ ማንሸራሸሪያ መንቀሳቀሻ ነበረ። እና ያው ቻሌንጂንግ ነበረ፣ ቀላል አልነበረም። ሁሌም ግን በእነዚህ ቀላል ባልሆኑ መንገዶች ስንጓዝ ብዙ ጠንካራ የሆኑና ምናልባትም በሌላ ሁኔታ የማይወጡ ማንነቶቻችንም እንዲወጡ በር ስለምንከፍትላቸው ጥሩ አጋጣሚና ጥሩ ራስን የመፈተሻ ጥሩ ራስን የማሳደጊያ አሪፍ ጉዞ ነበረ ማለት ነው።
ሁለንተናዊ ምህንድስና ብለህ ስትጀምር ምን ማለት ነበረ? ምንድን ነው ሁለንተናዊ ምህንድስና?
እንግዲህ ይህኛው በጥቅሉ ምናልባት ዩኒቨርሲቲ ሞኝ የሚጠቀሱ ጥያቄዎች ነበሩ። እንደ ሪሰርች ብቄም አድርጌ ነበረ። ብዙ ጊዜ ከምጠይቃቸው ጥያቄዎች ውስጥ አንዱ ሰዎች ለምንድን ነው በጥቅሉ ደስተኝነት ጋር ብዙ ቅርብ ያልሆኑት ወይም ደግሞ ብዙ ሰው ደስተኝነትን ለማግኘት ብዙ ቦታ ይወጣል ይወርዳል፣ ብዙ ሰው ስራ እና ትምህርት የሚባሉ ህልቅ የህይወት ዘርፎች ላይ ጥሩ የሆነ ስሜት የለውም። ጥናቶችን ስናይ ሰኞ ጠዋት ላይ ትልቁ የሀርት አታክ ወይም ደግሞ የልብ እክል የሚፈጠርበት ሰዓት ነው በሳምንቱ። ይህ ደግሞ አብዛኛው ሰው ጠዋት ሰኞ ተነስቶ ወደ ስራ ለመሄድ ያለው ፍላጎትና ተነሳሽነት ኩልትቻ ነው እና ስለዚህ ለምንድን ነው አብዛኛው ሰው ሰፊ የህይወት እንቅስቃሴ በቀን 8 ሰዓት የምንበለው የሚያሳልፍበትን ሁኔታ አካባቢ ዘርፍ ይህን ያክል ኢንተረስት የሌለው? ዊኬንድ ቅዳሜና እሁድን በጣም ነው ብዙ ሰው የሚያስበልጠው ከስራ ከሚባለው ዘርፍ እና በተለያየ ዘርፍ ደስተኝነትን፣ ሶሻል ስትራክቸሮችን ወይም ደግሞ ማህበረሰባዊ ቀመሮችን ጠይቃለሁ፣ ኮስችን አደርጋለሁ፣ ቻሌንጅ አደርጋለሁ እና ከዛ ሀሳብ አንጻር የቱ ጋር ነው የሰው ልጅ ሚስ ያደረግነው ነገር ያለው እንደ ማህበረሰብ ምንም ቅርብ ከማያቸው ጓደኞችን ሰዎችን ማህበረሰባዊ ይዘቶችን አንጻር እና እነሱ ውስጥ ሳስተውል ብዙ ህይወታችን እንቅስቃሴ ያለው ውጫዊ ነገሮችን በመቃረም ነው፣ የሆኑ ነገሮችን ለማስተካከል በመሞከር ነው። ማህበረሰባዊ እርከኖች ተቀምጠውልን እነሱን እርከኖች ለመሙላት እንደወጣሉ እንጂ ውስጣችን ምን ይፈልጋል የሚለውን ነገር የመጠየቅ እድላችን ትንሽ ነው፣ ወይም ደግሞ የመጠየቅ ሁኔታ አልተፈጠረልንም። እኛም ያን ያክል ሮጠን ደግሞ እሱን ጥያቄ ለመወጣ አልሞከርንም። ስለዚህ ሰብአዊ ምህንድስና ውስጣዊ አመለካከት ወይም ራስን የማንነት ዘርፍ አንደኛ ምንድን ነው የምፈልገው የሚለውን ነገር ለማስተዋል፣ ሁለተኛ ህይወት የምለው ነገር ብዙ ጊዜ ውጭ ያለው ብቻ ነው። ብዙ ጊዜ ለብዙ ሰው ህይወት ሲባል ውጫዊ ያሉ ነገሮች ናቸው። ያለኝ ገንዘብ ሊሆን ይችላል፣ ያለኝ አኗኗር፣ ያለኝ ሙያ። እነዚህ ነገሮች ግን የህይወት አንቀሳቃሾች ወይም ደግሞ የህይወት ውጫዊ ሊሆኖች ናቸው እንጂ ህይወትን በሙሉ የሚገልጹ አይደሉም። ህይወትን የምናስተውልባቸው ሌሎች በሮች ውስጥ ምን አሉ የሚል ጥያቄዎችን የምጠይቅ ነበር እና ስለዚህ ወደ ህይወት ደግሞ አንዱ በር ወደ ውስጥ መመልከት ነው የሚለው ብዙ ጊዜ በነበሩ ተሞክሮች ውስጥ እንደ መልስ የሆነ የመታዘዝ የሆነ ወደ ውስጥ መመልከት ስንችል ለአብዛኛው እና ሰፊው ነው ክፍተታችንን ማስተዋል እንድንችል ያደርገናል። ከአንድ ቦታ ወደ ሌላ ቦታ ለመሄድ ያለንበትን ቦታ ማወቅ አንድ ተገቢ ነገር ነው። ያለንበትን ቦታ ደግሞ ለማወቅ ውስጣዊ ህይወቶቻችንን ማስተዋል፣ እኔ ማነኝ፣ እኔ ምንድን ነኝ፣ እኔ ወዴት ነው የሚሄደው፣ ከየት ነው የመጣሁት፣ እነዚህም መሰረታዊ ጥያቄዎችን መጠየቅ የምንችልበት አካባቢ ወይም ሁኔታ ውስጥ ስንሆን የተሻለ ህይወታችንን መግራት ማንነት ማበልጸግ እንችላለን ብዬ አስባለሁ እና በተሞክሮም ያየሁትን ስለሆነ ስለዚህ ከዚህም አንጻር ነው አብዛኛው ሰው ጋር ይህንን በዚህ ተሞክሮ እና ጥያቄ ያየሁትን ነገር ሰዎች ጋር እንዴት ሊደርስ ይችላል የሚለው ሁኔታ ቀመር ስፈጠር እንግዲህ አንዱ በድርጅታዊ መልኩ በማህበረሰባዊ መልኩ እነዚህ ምሳሌዎች ማሰናጨት ምሳሌዎች ብዙ ሰዎች ጋር እንዲደርሱ ማድረግ ነው እና ከሱ ምሳሌ አንጻር እንግዲህ ያንን ይዘት በራሴ ውስጥ ያየሁትን ተሞክሮ ለሰዎች ለማድረስ የነበረኝ ታዴ ወይም የጉዞ እንቅስቃሴ ይህንን ዘርፍ ፈጥሯል ማለት ነው።
አድማጮቻችን ጋቢና ቪኦኤ ነው ያዳመጣችሁ ያላችሁት። እንግዳችን የኩል ሁለንተናዊ እድገት ማዕከል መስራችና የዮጋና የህይወት ክህሎት መምህር ዩፍታሄ ማንያዘዋል ነው። እዚህ ጋር የሙዚቃ አፍታ እንወሰድና እንመለሳለን።
Hey.
ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪ መደመጥን ይቀጥላል። ከሙዚቃው በፊት የዮጋና የህይወት ክህሎት አሰልጣኙ ዮፍታሄ ማናዘዋል የስነ ህንጻ ምህንድስና ናቁሙ ወደ ሰባዊ ምህንድስና እንዴት እንደገባ አጫውተን ነበር። የኩል ሁለንተናዊ እድገት ማዕከል በአዲስ አበባ ይገኛል። ይህ ማዕከል የዮጋ ስልጠና የሚሰጥበት ራስን የማወቅና የጽሙና ልምምድ የሚደረግበት ማዕከል ሲሆን ሰዎችም ራሳቸውን በመልካም ለመቀየር የሚማማሩበትና የሚገናኙበት ማዕከል በመሆን ለአመታት አገልግሏል። ዮፍታሄ ስለ ኩል ማዕከል አመሰራረት እንዲህ ያስረዳል።
ሁለንተናዊ እድገት ማዕከል ከአመሰራረት አንጻር ዩኒቨርሲቲ ውስጥ ነው መሰረተው። ዩኒቨርሲቲ ተማሪ ያለው በተጀመረው ስልጠናዎች ናቸው። እንግዲህ ጀማሪዎቹ መንደርደሪያዎች ክፍል በግዝ ክህሎት፣ ችሎታ፣ ብቃት፣ መቻል፣ ማስቻል የሚባሉበት የትርጉሞችን የያዘ ቃል ነው። ያው ኩል የሚለውን ሳቤ የያዘ ማዕከል መፍጠር ነበረ። በእንግሊዝኛውም ደግሞ ኩል የሚለውን ቃልም ስለሚል ከወጣቶች ጋር እንደመስራቴ ሞር ከወጣቶች ቅርብ የሆነ ከራስና ከአካባቢ ጋር ጥሩ ግንኙነት መፍጠር የሚችሉ እሴቶችን መገንባት የሚችል ማዕከል መፍጠር የመስረት የያዘ ዓላማ የነበረው ፕሮግራም ነው። ዩኒቨርሲቲ ያለው ብዙ ፌስቲቫሎችን፣ ስልጠናዎችን፣ ኮንፈረንሶችን አዘጋጅ ነበረ። ከዚሁ ጋር በተገናኘ በሁለንተናዊ እድገት ብልጽግና ከተገናኘ ምናልባት ሁለንተናዊ እድገት የሚለውን ሰፋርጌ ለመያዝ ጊዜ አንድ የህይወት ዘርፍ ላይ ብቻ የመኖር ይዘት ምናልባት ልናስተውል እንችላለን። እና ግን ሁለንተናዊ ህይወታችን ካልተገራ አንድ ሰው ሰብአዊነቱን ሲያስተውል ሰውነት አለ፣ አካል አለ፣ ስሜት አለ፣ አእምሮ አለ። ስለዚህ እነዚህ ሁላ ማንነቶች የማይገሩ የማይቀኑ ከሆነ ብዙ ጊዜ አንድ ዮሽ ብቻ የሆነ እድገት ወይም በፈረስ ምንድን ነው አይኑ ብቻ እንደተያዘ የፈረስ ይዘት እንደሚባል አባባል በአንድ ስክሪት ብቻ የወጣን ነውና ወይም ደግሞ በአንድ በኩል ብቻ ያደገ ቀንጫፍ ነውና ያለን መሰረታዊ ወይም ደግሞ ግራውንድ የማድረግ ወይም አንድን መሰረት ይዞ የመቆየታችን ሊቀንስ ይችላል። አንድ ሰው ጥሩ ገንዘብ ሰርቶ ግን ጤናው የሚጓደል ከሆነ የሆነ ቦታ ድግስ ያደረገው ነገር አለ። አንድ ሰው ጥሩ አዋቂ አንባቢ ሆኖ ግን ደግሞ ከሰዎች ጋር ያለው መስተጋብር በጣም ትንሽ ከሆነ አሁንም የሆነ ቦታ ሊቀራ ይከፍታል። እና እንደ ሰው ሁሉንም የህይወት እንቅስቃሴያችን እንዴት ነው ማሻሻል የምንችለው፣ መግራት የምንችለው፣ ማስተዋል የምንችለው ከሚባለው ሳቤ ጋር ነው ሁለንተናዊ እድገት የሚለው የተዋቀረው ወይም የተቀመረው። እና በዚህ ክሁን ሁለንተናዊ እድገት ስንል ያው እያንዳንዱ የህይወታችን ዘ ውስጥ መቀኝት ውስጥ ችሎታን ማደግን፣ መበጸግን፣ መገራትን፣ ህይወታችንን ማቀላጠፍን እንችላለን የሚለውን ሳቤ ያዘ ማዕከል ነው። እና ሁለንተና የሚለው ህይወታችን በሁሉም ዘርፍ የተሻለ መራመድ የሚችል ክሁንያቱ ደግሞ ችሎታን በዛ ደፍ ያለንን ብቃት ሰው መሆናችንን ማበዘግ። ብዙ ጊዜ ሰው ነኝ ሲባል የምናስበው ወይም ደግሞ እንደ ማህበረሰባዊ ይዘት የሚታየው መሳሳትን፣ ፌለር መሆንን ወይም ደግሞ የመሳሳት ቅኝት ነው። ሰው አይደል እንዴ እሱ ወይ ሰው አይደለሁ እንዴ ሲሰው ብዙ ጊዜ ጥፋትን የተመሳሳ አይደለሁ እንዴ የሚለውን ሳቤ ነው ጊዜ የምናስተውለው። እና ስኬት ላይ ሲሆን ራሱ ብንጠቀመው ሰው ነኝ ሲል አንድ ሰው ተሳክቶ ወይም በጣም ተሳካለትን ሰው አይተን ሰው አይደል እንዴ ማለት የሚችል። ምክንያቱም ሰው መሆናችን የፌለር እድገት ብቻ ሳይሆን የስኬትም ትልቅ ስርሆን ነው። ፈጣሪ ስጠን ትልቅ ቴክኖሎጂ ነው። አካላችንም፣ ሰማችንም፣ ስሜታችንም ግን ይዘቱ ምንድን ነው? ይህንን ትልቅ ስጦታ እናቱ መጠቀም ችለናል። ስለዚህ ሰብአዊ ምንድስና የኩል ማዕከልም ፕሮግራሞች ይህንን የህይወት መገራት ይዘቱን ሚያሰፉ እንዲሁም ደግሞ ሳይንሳዊ በሆነ መንገድ ሰዎች ይህንን ውስጣዊ ቴክኖሎጂ ውስጣዊ ቀመር እንዲተገብሩና እንዲማሩ ማድረግ የሚችል ሰፊ ሳይንሳዊ የህይወት ግና ዘርፍ ነው ማለት ነው።
ብዙ ጊዜ ብዙ ሰው እንደዚህ አይነት ነገር ሲሰማ የምዕራባውያን አስተሳሰብ ወይም ደግሞ በምዕራቡ ዓለም ብቻ ያለ ነገር አድርጎ ነው የሚወስደው። እና ከዛ አኳያ የሰዎች አቀባበል ምን ይመስላል?
ብዙ አይነት ሰው ነው የሚመጣው እኛ ማዕከል። በተለያየ የእድሜ ክልልም፣ የከባቢም፣ የቋንቋም፣ የእውቀት ደረጃም በየተለያየ ያው ምንድነው ይዘቱ በዋናነት ዞሮ ዞሮ ሰው የሚለው በተለይ ስለሆነ የሚመጣው ዘር፣ ሃይማኖት፣ ሙያ፣ ቀለም፣ ጾታ እነዚህ ሁላ ነገሮች ጎራ የሚከስል አይደለም። ሁሉም ሰው ሰው እንደመሆኑ ሰውዊ የሆኑ ባህሪያትን ወይም ልምዶችን ማሳደግ እንደሚችል ካወቀ እነዚህ ልምዶችና ስልጠናዎች ለመውሰድ ፈቃደኝነትን ውስጡ ሊያስተውል ይችላል። ሲቀጥል ያው በተለያየ ሰው በተለያየ ቦታ የመጣ ነው ሊያስበው ይችላል። ከምዕራብ የመጡ ሳይንስ ሊችል ይችላል። ከምስራቅ የመጡ ፍልስፍናዊ ትምህርቶች ብሎ ሊያስበው ይችላል። በጥቅሉ ካየ ነው ከግራም ቀኝም ወይም ከምዕራብም ከምስራቅ የሚመጣ ሳይሆን ከውስጡ የሚመጣ ነገር ነው። አንድ ሰው ወደ ውስጥ ወመልከት ከቻለ ሰባይነቱን መቃኘት ይችላል፣ ራሱን ለማስተዋል ተብሎም ይችላል። እና በተለያዩ ዘርፍ ራሳችን ለማስተዋል ፍቃደኛ መሆን ከተፈጥሮ ጋር ያቀርበናል እንጂ ወደ ምዕራብም ወደ ምሳለም የሚወስደን ነገር አይደለም። ፍቃዊ ተፈጥሮችን በማጥናት ዌልነስን ወይም በጎ አኗኗርን ቀና ፍላጎታዊ ወይም ደግሞ ከፍላጎታችን ጋር የሚሰምር ጉዞን ቅኝትን ማድረግ እንችላለን ማለት ነው። ሰው ከመሆን ሰብአዊነትን ከመቃኘት የሚመጣ ተፈጥሯዊ ሳይንስ ነው ማለት ነው።
ለሰብአዊ ምህንድስና ሰዎች ራሴን መቀየር እፈልጋለሁ ወይ ውስጤን ማዳመጥ እፈልጋለሁ የሚሉ ሰዎች ከየት ነው መጀመር የሚችሉት?
ጥሩ ጥያቄ ነው። ምናልባት አንድ ስልጠናዎች ላይ የምናደርገው ልምምድን ተሞክሮ ሁላችንም እነዚህ ሰብአዊ ምህንድስና ወይም ደግሞ ተፈጥሯዊ የምንላቸው ጋር ኤክስፒሪየንስ አድርገናል ወይም በተሞክሮ ደረጃ ያሳለፍናቸው ናቸው። በቀላሉ ብናስተውል የተወሰኑ አመት ብንመለስ እና ልጅ የነበርንበት ጊዜ ላይ ብንሄድ ልጅ እያለን አብዛኞቻችን የህይወት እንቅስቃሴዎች ጋር ቅርብ ነበር፣ ለህይወት ለተፈጥሮ ቅርብ ነን እና ስለዚህ ያንን ማስፋት ወደዛ ለመመለስ ቅርብ መሆን ፍላጎታችን ሁሉ ጊዜ የሆነ ነገር ለኮንትሮል ለማድረግ ሳይሆን ለህይወት ፍቃድ መስጠት መቻልን እንድናስተውል የሚያደርጉ ተሞክሮች እና እርግጠኞችን መጥቀስ ወይም ደግሞ መለስ ብለን ማስታወስ ከቻለን ያንን ተሞክሮ ወይም ያንን ልምምድ እንድናስታውስ ያደርገናል። ሲቀጥል አብዛኛው እንቅስቃሴያችን ከተግባር ጋር ወይም ደግሞ ከሩጫ ጋር ነገሮችን ከመከወን ጋር የተያያዘ ነው እና ሰው ደግሞ የሚያሰኘን ማለት በእንግሊዝኛው ስናስቀምጠው ሂውማን ቢይንግ የሚለው ቢይንግ የሚል ፓርት አለው፣ ሁነት አለው። ሰው ስንል ሰብአዊ ሁነት ወይም ሰብአዊ ይዘት አለ ምስጣችን። ያ ደግሞ በመከወንና በመተግበር የሚመጣ አይደለም፣ በማስተዋል እንጂ እና ዱዊንግ ብቻ ወይም በመተግበር ብቻ ነገሮችን ለመከወን መሞከር ሁሉ ጊዜ አንድ ነገር መታገል ነው። አካላዊ ይዘት ላይ ብቻ እንድንጠረጠር ያደርገናል። አስተውሎታችን ግን ቢይንግ ወደ ውስጣዊ ይዘቱ ወደ እሴቱ ወይም ኢሴንስ የምንለው ፓርት ጋር እንድንገባ ስለሚያደርገን ቆም ማለትን መልመድ እንግዲህ አንዱና ትልቁ የዚህ ልምምድ አካል ነው ወይም ደግሞ ዋና ቀመር ነው። ስለዚህ የምንሰራው ነገር ላይ ቆም ማለት ምችል ከቀን ውስጥ ሊሆን ይችላል ወይም ደግሞ ለአመታት የሰራሁት እና ይህ ነው ህይወት ብዬ ካሰብኩት ነገር ቆም ብዬ መቃኘት መቻል። አንድ ሰው ቢዝነሱን ኦዲት እንደሚያደርገው ሁሉ ህይወት ራሱ ኦዲት መደረግ አለበት ብዬ አምናለሁ። ይህ ምንድን ነው? በህይወቴ ወደምፈልገው አቅጣጫ እየሄድኩ ነው ወይ? አቅጣጫ አለ ወይ? ሲጀመር ይህ አቅጣጫ የራሴ ነው እስከ ማህበረሰብ የወረስኩት ወይም ደግሞ ይህ አቅጣጫ ጥሩ ነው ተብዬ የተቀበልኩት ነው? ስለዚህ እነዚህ ጥያቄዎች መጠየቅ ስንጀምር የህይወታችን እንቅስቃሴን ሪዲፋይን ደግሞ ለመግራት ለመቅረጽ ለመስራት ቅርብ እንሆናለን። ህይወታችንና እንቅስቃሴ ብዙ ጊዜ የምንቀበለው ሳይሆን አንዳንዴ የምንሰራው እንደሆነ ማስተዋል ከቻለን እሱ ራሱ ትልቅ በር ይከፍትልናል እና ብዙ እንግዲህ በሮችን እያስተዋል መሄድ እንችላለን። ቆም ማለት መቻል፣ ትንፋሽ መተንፈስ፣ ምክንያቱም ህይወታችን መኖራችን ነው ሁሉን ነገር ለመስራት ነው የሚያደርገን እና ይህን የህይወት ገመድ ትንፋሽን ማስተዋል ከቻለን እሱ ራሱ ትልቅ የህይወት በርን ይከፍትልናል። ምክንያቱም ከተፈጥሮ ጋር በጣም በቅርብ የምንገናኘው ትንፋሽን ስናስተውል፣ የተፈጥሮውን እንቅስቃሴ ውስጣችን ስናስተውል፣ ልባችን 24 ሰዓት 7 ቀን ሳምንቱ ሙሉ ትመታለች እኛን ህይወት ለማቆየት። መቼ ነው ልቤን አስተዋልኩት? የህይወታችን እንቅስቃሴ ውስጥ ተክለሰውነታዊ አካላዊ ስሜታዊ ብለን የቱ ጋ ነው በዚህኛው ዘርፍ እያደግኩ ያለሁት በዚህኛው ዘርፍ ማደግ የሚችለው? የራስን ማስተዋል በእያንዳንዱ ዘርፍ አንዱ የህይወታችን ልምምድ በር ከፋች ነው። ከዚህ የልምዶች ጎን ለጎን ምናልባት ለተፈጥሮ ቅርብ የሚያደርጉ አካባቢዎች ጋር መሄድ ሊሆን ይችላል። በባዶ ጉርስ የሚሄድ ወይም ሰፋፊ የበዛበት ቦታ ላይ ራሳችንን ስናገኘው ውጫዊ ተፈጥሮ ውስጣዊ ተፈጥሯችንን እንድናስተውል ወይም እንደመነጽር እንደመስታወት ሊሆነ ይችላል እና አንዳንድ ከተማ ውስጥ በጣም ግርግር ውስጥ ሆነን ራሳችን ሲደክመን ስንጨናነቅ እናስተውሉ እንችላለን። ያ ከተፈጥሮ መራቃችንንም ነው እያሳየናለሁ። ስለዚህ ወደ ተፈጥሮ ቦታ ወይም አረንጓዴ ቦታ ውሃ ያለበት ስሜት ውስጣችን የመታደስ ስሜት እናስተውላለን። ያ ደግሞ ለተፈጥሮ እንደቀረብን ያስተውለናል። ተፈጥሮ ስን ውጭ ያለው ብቻ ሳይሆን ውጭ ያለው ተፈጥሮ ለውስጠኛ ተፈጥሮ ቅርብ እንድንሆንም ስለሚያደርገን ነው እና እንግዲህ ተፈጥሮም አንዱ መጀመሪያ በር መሆን ይችላል ማለት ነው።
እንግዲህ የህንፃ ምህንድስና ተሰርቶ ያልቃል። ሰብአዊ ምህንድስና ስሚያልቅ ነገር ነው።
እንግዲህ ያው አንድዬ ከላይ በጣም በትልቅ ግራንድ በሆነ በጣም ታላቅ በሆነ ዲዛይን ተሰርቶ ሰጥቶናል እና ይዘቱ ግን ምንድን ነው? ያው ሸረሱና ሜዳው ተሰጥቶናል። ሸረሱን ግን ለመጋለብ ማሰልጠን አለብን ነው። ያው ስልጠናው እኛ በፈለግነው ዘርፍና መጠን መቀጠል ይችላል። የሚፈልገው ነገር የት ድረስ ይደርሳል የሚለው አንዱ ዘርፍ ነው። ለምሳሌ ስልክ ስናጠና ስልኩን ለመጠቀምና ለመደወል ያክል ከሆነ እውቀት የምፈልገው ስለ ስልኩ ውስጣዊ ቀመር ብዙ ማወቅ ላያስፈልገኝ ይችላል። ስልክ አደዋውሉና ቀመሩን ፈት ፓስወርድ መዝጋት ስልክ መደወል ኢንተርኔት መጠቀም በቂ ሊሆን ይችላል። ግን ስለ ስልኩ ውስጣዊ ዘርፍና ቀመር ማወቅ ከፈለኩ እሱን ደግሞ በደንብ ውስጣዊ ቴክኖሎጂውን ለማወቅ የመማር ክፍት ሊሆን ይችላሉ፣ ጊዜ ኢንቨስት ላደርግ ይችላሉ። ካልሆነ ሲበላሽብኝ ስልኬ ምናልባት ያን ስልክ የሚጠራ ሰው ሊፈልግ ይችላሉ። ስለ ስልኩ ውስጣዊ ቀመር ካወቅኩኝ ግን የተሻለ ስልኬን ፈትቼ እራሴ ለመስራት ቅርብ ይችላሉ። ስለዚህ ምን ያክል ስለዛ ሲስተም ስለዛ መዋቅር ማወቅ ፈልጋለሁ የሚለው እንግዲህ አንድ ሰብዊ ምስና ጥያቄ ነው። በህይወቴ በቃ ጥሩ የሆነ ህይወት መኖር እችላለሁ እፈልጋለሁ የሚለው ከስ ከሆነ ለሰውነትና ለአእምሮዬ የተወሰነ ቀመርን መግራትን ማበጀት ሊሆን ይችላል። ከዛ ገፋ ሲል ደግሞ ህይወትን እንቅስቃሴ በረንድ ማጠናት ፈልጋለሁ። ህይወት ለምንድን ነው? እንዴት ነው? ከየት ወዴት ነው የሰውነት የአእምሮ እንቅስቃሴ ህይወትን እየወሰደ ያለው የሚለው ማጥናት ከፈለጉኝ ትንሽ ዘለቅ ብዬ ልገባ እችላለሁ። እና እንዲህ እንደ ጥቅል ስናየው ይሄ እዚህ ጋር ያልቃል ብለን የምናየው ነገር ላይሆን ይችላል። ጸባይ ምንስናንም ካስተዋለው እዚህ ጋር ይቆማል ብለን የምናስበው ነገር አለ። ስለዚህ ሰፊ ነው እና እዚህ ጋር ብለን የምንዘጋው ወይም የምናቆመው መስመር አይኖርም ማለት ነው።
የወጣቶች ፕሮግራም ስለሆነ ይህን መጠየቅ አለብኝ። አሁን ላይ ያሉ ወጣቶች በጣም ብዙ ችግር ያጋጥማቸዋል። የስራ አጥነት ችግር አለ፣ የሱስ ችግር አለ። እንዲሁም እኔ ማነኝ የምፈልገውስ ነገር ምንድን ነው የሚለውን ጥያቄ ለመመለስም መንገዱ የጠፋባቸው ወጣቶች አሉ እና ከዛ አንጻር እነዚህን ሰፊ ወጣቶች ለመድረስ ትንቀሳቀሰው እንቅስቃሴ አለ ወይ?
ጥሩ ጥያቄ ነው። ምናልባት አብዛኞቹ የሰብአዊ መብትና ማህበረሰቦች ወይም ኮሚኒቲዎች ውስጥም የሚነሳም ጥያቄ ነው። እዛ ላይም በሰፊው እነዚህ ጥያቄዎች ላይ መልስም እንዲሁም ደግሞ ተግባራዊ ተሞክሮና ልምዶችን እንሰጣለን እና ምናልባት አድማጮችም ይህን በሰፊው ማየት የሚችሉበትን ሊንክ ለመጠቆም ያክል ቴሌግራም ላይ የሰብአዊ መብትና ቻናል አለ። በነጻ ስልጠናዎችና ፕሮግራሞችን መካፈል የሚችሉበት አክሰስ ኢንጂነሪንግ ብለው መጽሐፍ አንድ ቃል ነው። ቴሌግራም ላይ ያለ የኦፊሻል የሰብአዊ መብትና ቻናል ነው። እዛ ላይ ምናልባት አንዱ መጠቆማቸው የስልጠና ድምፅ ሶስቱ የህይወት ጥያቄዎች የሚል ፕሮግራም ወይም ደግሞ ስልጠና አለ። በአጭር ኦዲዮ እንዲሁም ደግሞ በአባሪ ዶክመንቶች የተጋራ ልምምድ ነው። እነዚህ ሶስት ጥያቄዎች የሰብአዊ መብትና ቻናል ላይ አት ሰልፍ ኢንጂነሪንግ ላይ በቴሌግራም ገብተው ሊያገኟቸው ይችላሉ። በነጻ የተለቀቀ ስልጠና ስለሆነ ይህንን ድምፅ አዳምጠው ሰዎች ወደ ራሳቸው መመለስ የሚችሉትን ሶስት የህይወት ቅያሪ ጥያቄዎችን ጠይቀው ራሳቸውን እንዲያስተውሉ እንዲሁም የእነዚህ ጥያቄዎች መልስ በመጽሐፍ የህይወት ጉዞአቸውን በጣም በሰፊው እንዲያነጹ የሚያስችል ልምድ ነው እና ለአብዛኞቹ ወጣቶች ምናልባት ስራ ከመፈለግ አንጻር በህይወታቸው ምንነት ወዴት ነው ጉዞ የሚለውን ጥያቄም ከመለስ አንጻር እነዚህ ሶስት ጥያቄዎች በጣም በሰፊው ስለሚያግዙ እነሱን እንዲጋሩ ወይም ደግሞ እንዲሞክሩ ሲቀጥል ሌሎች ወጣቶችም እንዲያጋሯቸው ሀሳብ ያስተላልፋለሁ ማለት ነው። እናታ ትላን በሚያስነግረው አባት ሲቆጣ ፋታ ያስም የሰፈተው መንገደኛ እንኳን ደስ ሲለው ሀዘኑ ላይ ሆኖ አንድ ላይ እያገባው ሰው ስለ ሰው አይተን አድገና
ይፍታሄ ማን ያዘዋልን ከካፒና ቪው ጋር ለነበረው ቆይታ በእናንተ በአድማጮች ስም አመሰግናለሁ። እናንተም አብራችሁን ስለነበራችሁ እያመሰገንን የምንሰናበታችሁ የምሽቱ አስተናጋጃችሁ እኔ ኤደን ገረመውና ከኋላ በመሆን በድምጽ ምህንድስናው ያገዘኝ ሀብታም ስዩም ነን። በነገው ምሽት በመደበኛው የካፒና ቪው መርሃ ግብር እንገናኝ። ሰላም ደሩ።